ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ አገዛዝ የሶማሊላንድ መንግስት 26ኛ የነጻነት በዓሉን ሲያከብር የደስታ መግለጫ የላከ መሆኑን ተነግሯል። በአገዛዙ ስም የደስታውን መግለጫ ያስተላለፈው በሶማሊላንድ ያገዛዙ ተወካይ ሆኖ የሚያገለግለው ጀነራል ተብየው በሬ ተስፋዬ ሲሆን አገዛዙ በይፋ የደስታ መግለጫ ሲልክ ይህ የመጀመሪያው ነው ተብሏል። ከበርበራ ወደብ የ19% ድርሻ በማግኘቱ አይኑ የተጋረደው አገዛዝ የወሰደው እርምጃ በሶማሊያ መንግስት በኩል ቁጣን እንደሚቀሰቅስ የሚታወቅ ሲሆን ከተባበሩት መንግስታት ድርጅትና ከዓለም አቀፉ ህብረተሰብ ስምምነት ውጪ የተካሄደ ተግባር ምን ሊያስከትል እንደሚችል ወደፊት ይታያል ተብሏል። የኢንፎርሜሽን መረብ ጸጥታ ድርጅት የተባለው የውያኔ ተቋም በ2009 ዓ.ም ምረት ብቻ ከ256 በላይ የሳይበር ጥቃት የደረሰበት መሆኑን ገልጿል። የሳይበር ጥቃቱ የደረሰው በቴሌኮሙኒኬሽን የገንዘብና በሌሎች የኢንፍራስትራክቸር ተቋሞች ሲሆን በገንዘብ ሲተመን ምን ያህል ጉዳት እንዳደረሰ ሳይገልጽ ቀርቷል። ባለፈው ሳምንት በ155 ሀገሮች የተሰራጨው የሳይበር ጥቃት ኢትዮጵያንም ያጠቃለለ መሆኑን ተገልጿል። የውያኔ አገዛዝ ዜጎች ኢንተርኔት አገልግሎት እንዳይኖራቸው በየጊዜው ነጻነታቸውን ሲያፈነን የቆየ መሆኑም ይታወቃል። በአስከፊ አገዛዙ የተማረሩና በሙያው የሰለጠኑ ዜጎች ከሀገር ውስጥና ከውጪ በአገዛዙ ተቋሞች ላይ የሳይበር ጥቃት አልፎ አልፎ ማካሄዳቸው ይታወሳል። የወያኔ አገዛዝ ባለፉት 10 ወራት ለሱዳንና ለጅቡቲ የኤሌክትሪክ ኃይል ሸጦ 49 ሚሊዮን ዶላር ያገኘ መሆኑን ገልጿል። በርከት ባለው የኢትዮጵያ ክፍል ኤሌክትሪክ ኃይል በሌለበትና እንደ አዲስ አበባ ባሉ ከተሞች ለቀናትና ለሳምንታት የኤሌክትሪክ ኃይል በሚቆራረጥበት ሁኔታ ኤሌክትሪክ ኃይል ወደ ውጪ ተሸጠ መባሉ ብዙዎችን አስገርሟል። ተገኘ የተባለው የውጭ ምንዛሪ በተለያዩ ምክንያቶች በባለስልጣኖች ተመንትፈው ወደ ውጪ እንደሚወጣ የሚናገሩ ዜጎች ህዝብ ድርብ በደል እየደረሰበት ነው በማለት አስተያየታቸውን ይሰጣሉ። Endowment for International Peace የተባለው ተቋም ረቡዕ ግንቦት 10 ቀን በድረገጹ ላይ ባወጣው የጥናት ዘገባ በዓለም ላይ የተለያዩ መንግስታት በሲቪል ማህበረሰብ ተቋም ላይ የሚያካሄዱት ጫናና አፈና በየጊዜው እየጨመረ መሄዱን ገልጾ ኢትዮጵያ ከስከፊ አገዛዞች አንዷ መሆኗን አስፍሯል። በእነዚህ ሀገሮች ውስጥ መንግስታት የሲቪል ማህበራትን ህጋዊነት ለማሳጣትም ሆነ ጠንካራ ድርጅት ሆነው ውጤት እንዳያስገኙ የሚያደርጉት ጫናና አፈና ብዙዎቹን የሲቪል ማህበራት ያዳከማቸው ሲሆን አንዳንዶቹም የተቋቋሙበትን ዓላማ ቀይረው ወደ ሌሎች ተግባሮች እንዲሰማሩ ያስገደዳቸው መሆኑን ገልጿል። መንግስታት የሲቪል ማህበራትን ለማዳከም ከሚጠቀሙባቸው ስልቶች መካከል አፋኝ ጉንጭን በማውጣት እንቅስቃሴያቸውን ማገድና አንዳንዶችን ደግሞ በመደለልም ሆነ በማስፈራራት በተገላቢጦሽ የመንግስት ፖሊሲ እንዲያገለግሉ ማድረግ የሚሉት ይገኙባቸዋል ተብሏል። በደቡብ አፍሪካ ባሉ የተለያዩ አብያተ ክርስቲያንና ተውካዎች የተቋቋመው መርማሪ አካል በአገሪቱ ውስጥ እየተካሄደ ያለውን ሙስና እየመረመረ ሲሆን እስካሁን ባገኘው መረጃ መሰረት አገሪቱ በሙስና በኩል አሳሳቢ ደረጃ ላይ መድረሷንና ወደ ማፊያ አገዛዝ እየተለወጠች መሆኗን መገንዘቡን ገልጿል። ሳኮክ በሚል ምህጻረ ቃል የሚጠራው የደቡብ አፍሪካ አብያተ ክርስቲያን ካውንስል መሪ የአገሪቱ ፕሬዝዳንት ሚስተር ዙማና ቤተሰቦቻቸው ሙስና ውስጥ የተዘፈቁ መሆናቸውን ገልጸው በአሁኑ ወቅት ምንም አይነት የሞራል ህጋዊነት አጥተዋል ብለዋል። የቤተ ክርስቲያኑ ካውንስል ያሰባሰበውን መረጃ ዘገባ ለገዢው ፓርቲ ለአፍሪካ ብሔራዊ ኮንግረስ በቅርቡ እንደሚያቀርብም ገልጿል። የሱዳን መንግስት የዜና ምንጭ አርብ ግንቦት 11 ቀን 2009 ዓ.ም ባሰራጨው ዘገባ የሱዳኑ ፕሬዝዳንት በሳውዲ አረቢያ እስላማውያን አገሮች ከአሜሪካው ፕሬዝዳንት ጋር በሚያደርጉት ስብሰባ ላይ እንደማይገኙና በሳቸው ምትክ የውጭ ጉዳይ ሚኒስተሩን እንደሚላኩ ገልጿል። በስብሰባ ላይ የ50 ሀገር መሪዎች ይገኛሉ ተብሎ የሚጠበቅ ሲሆን አልበሽር መገኘት ቀደም ብሎ ተጠቅሶ የነበረ መሆኑ ይታወቃል። አልበሽር በሳውዲ አረቢያ መንግስት ጥሪ ስብሰባው ላይ ለመገኘት እየተዘጋጁ እንደነበሩ የሚታወቅ ሲሆን በድንገተኛው ሳኔ ለመቅረታቸው ምክንያት የሆነው የአሜሪካ ተጽዕኖ ሳይሆን አይቀርም ተብሏል። የተባበሩት መንግስታት ድርጅት አርብ ግንቦት 11 ቀን ባወጣው መግለጫ ባለፈው አመት የደቡብ ሱዳን መንግስት ወታደሮች በየይ ከተማ ብቻ 114 ሰዎችን የገደሉ መሆናቸውን ገልጸዋል። የይይ ከተማ የደረሰው ልቂት ለማጥናት የተቋቋመው ኮሚቴ ሰበሰበው መረጃ ካለፈው አመት ሐምሌ ወር ጀምሮ እስከዚህ አመት ጥር ወር ድረስ ከፍተኛ ልቂት የተካሄደ መሆኑን የተገለጸ ሲሆን ብዙዎቹ በከባድ መሳሪያዎች መገደላቸውና በመቃብር ቦታ ጭምር የተገደሉ መሆናቸውን ይገልጻል። የደቡብ ሱዳን መንግስት የቀረበውን ጥናት አጣጥሎ ግድያውን የፈጸሙት አማጽያን ኃይሎች ናቸው በማለት መግለጫ ሰጥቷል። መንግስት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኑን ገልጾ ተግባራዊ ለማድረግ ግን ሁሉም አማጽያን ዝግጁ መሆን አለባቸው ብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሞትና ቅዳሴ ነፍስና ውዳሴ ለማት ሆንክና ላስበህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደግሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቀኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ እምባዬ እየመጣ እልሄ እየመጣ መሃል ላይ ትዝታህ ተንጦ እየወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት የዘጻት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉንቸር ቅማልናን በጣ ፍቅራችን ነበረ ጠላትን የቀጣ የዘጻት ልጆች ንጣነትን ያልን ኮረጆው ተቀዶ በደም የታጠብን ለዚያች ጥቁር አፈር ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጥይት ያለቀን ዘራችን ተቆጥሮ እግርና እጃችን ፍጥኝ ተጠፍሮ በየመታጎሪያው የተወረወርን ልጆቿ ነበርን አሻጋሪው ነብይ ህዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 15 ያን ሁሉ ዘግናኝ ቁስል ሳይ የበለጠ ገና እንደሚጠብቀኝም ተረዳው። በአካል ባልበረታም ሞራሌ ግን ከምገምተው በላይ ጠንክሮ ነበር። የውስጥ እግሬ ማበጥ ሲጀምር እንደ እሳት ነደድኩ። እጄ ታስሮ ብዙ ስለቆየው ገመዱ የእጄን አንጓ ሰንጥቆታል። መላ ሰውነቴን የመንቀጥቀጥ ስሜት ይሰማኛል። ቁርሴንም ሆነ ምሳዬን ሳልበላ ስለተያዝኩ ረሃብ አነደደኝ። በተለይ የውሃ ጥማቱን አልቻልኩትም። አፌ እንደ ቁርበት ደርቋል። ትንሽ ቆይቼ እዛው ባዶ ወለል ላይ እንደ ሌሎቹ ልጆች ተኛው። ገና ክፍል ውስጥ እንደገባሁ ወለል ላይ መዘርጋቴን ትቼ የውስጥ እግሬን ወለሉ ወይም ግድግዳው ላይ መቀጥቀጥ ነበረብኝ። ያንን ደግሞ ሰለሞን ደጋግሞ ነግሮኝ ነበር። ሁለቱም እጄ የተጠመለመለ ስለነበር ልሞክረው አልቻልኩም። እመን ቢኖርም ይቀንስልኝ ነበር። ያም ሆኖ ገና አረፈደን በሚል ስሜት የተቻለኝን ያህል ለመንቀሳቀስ የሞከርኩት በማግስቱ ነበር። በዚያው ዕለት ምሽት ላይ አንድ ወታደር ለሁላችንም የማይበቃ ምግብ ወለል ላይ እንደ ውሻ በትኖልን ሄደ። ሰለሞን እንደምንም ብሎ ጥቂት አጎረሰኝ። በጣም ቢርበኝም ከጥቂት ጉርሻ በላይ ልበላ አልቻልኩም። አንድ ጊዜ በበረኪና ላስቲክ ውሃ ጠጥቻለሁ። ያን ቀን ምሽት ላይ ሌሎች ክፉኛ የተቀጠቀጡ ልጆች መጡ። ውሃ ውሃ እንዳሉ ለሊቱ ነጋ። እንቅልፍ ባይኔ ሳይዞር ወባ እንደያዘው ሰው ስንቀጠቀጥ አደርኩ። ሊነጋጋ ሲል ትንሽ እንቅልፍ እንደወሰደኝ ለሽንት ውጡ ተብሎ ወጣል። ከትላንቱ የበለጠ ህመሙ በረታብኝ። ወደ ሽንት ቤት ስንሄድ ነበር ብዙዎቹ ልጆች ጭራሽ ካየሁት በላይ የተጎዱ መሆናቸውን ያወቅሁት። ያ ብርታት ሆኖኝ እንደ ልጅ ደግፌ ሽንት ቤት ደርሰን ተመለስ። ምግብና ውሃ በአግባቡ አይሰጥም ማለት ነው? ምግብ እንኳን የታሰርክለት የምሳ ሰዓት አልፎ ሊሆን ስለሚችል ላይኖር ይችላል ስለው ከት ብሎ ሳቀና ደርግ ጽህፈት ቤት ምግብና ውሃ ክልክል መሆኑን ነገረኝ። ማመን አቃተኝ። ምግብና ውሃ ከተከለከለ ትንሣኤ ራሱ እንዴት በረሃብ እዚያው ሳይሞት ቀረ የሚል ሐሳብ ሁሉ መጣብኝ። ስለ ደርግ ጽህፈት ቤት አታውቅም ማለት ነው? ይህን ሁሉ ዓመትም አልሰማህም ማለት ነው? በመጀመሪያ የደርግ እስር ቤት ማለት ቤርሙዳ ማለት ነው። ማንም ሰው ልጄ ወይም ዘመዴ ታስሯል ብሎ መጠየቅ የማይችልበት ቤት ነበር። ውሃም ሆነ ምግብ አይሰጥም። እንዳትረሳ፣ እኔም ማወራልህ ስለ 1970 ዓመተ ምህረት መስከረም ወር ነው። ዋና ምግብ ከሌለ እንዴት በሕይወት ቆያችሁ አትለኝም? ምግብም ሆነ ውሃ መንግሥት አይሰጥም። ሆኖም ወታደሮች በራሳቸው ተነሳሽነት ከምግብ ቤታቸው የተረፈውን ያመጡልናል። የሚያጥመጡበት ዕቃ ፍሪ ነገር ከሆነ ወደሉ ላይ አፍሰውት ይሄዳሉ። በፌስታል አይነት ካመጡልን ግን ከነላስቲኩ ጥለውት ይሄዳሉ። የብዙዎቻችን እጅ የተጎዳ ስለነበር ከመሬት ላይ አፍሰን ለመብላት እንዴት እንደምንቸገር የሚገባህ ይመስለኛል። ያም ሆኖ ቢያንስ የአንድ ሰው እጅ ደህና ስለሚሆን እግሩ ቢቆስልም እየተንፏቀቀ በመዞር ያጎርሳል። ምግብ ውስጥ የማይገኝ ነገር የለም። እንደለመድከው ታጋንናለህ ስለምትለኝ ልለፈው። ውሃ ደግሞ በቆሻሻ ባሊ ያመጡና ከቁራጭ የበረኪና ላስቲክ ጋር ይሰጡናል። ባሊውን በትንሽ ደቂቃ ውስጥ ተመልሰው መጥተው ይወስዱታል። አንዳንዴ ሁላችንም ጠጥተን ሳንጨርስ መልሱ ይሉናል። ካዘኑልን የሽንት በርሜል ውስጥ ገልብጠው ይወስዱታል። ያልጠጣ ሰው ካለ ከሽንት በርሜል ውስጥ በእጁ እየጨለፈ ይጠጣል። ጠዋትና ማታ ለሽንት ቤት ቢያስወጡንም በአብዛኛው የምንጠቀመው ጥግ ላይ በተቀመጠ ጉርድ በርሜል ውስጥ ነበር። ሽታው በሽተኛ ያደርጋል። ሆኖም የብዙዎች ልጆች ቁስል ከዚያ የበለጠ ስለሚሸት የሽንቱ ሽታ የተሻለ ነበር። ያ ግቢ ቋሚ ሕጎች ነበሩት። ማንኛውም እስረኛ ጸጉሩን እንዲላጭ፣ ምንም አይነት ጽሑፍ እንዳይገባ፣ ማንም ዘመድ እስረኛ እንዳይጎበኝ፣ በወር አንድ ጊዜ ገላ መታጠብ፣ ምርመራውን ያልጨረሰ ሰው ሲታመም እንዳይታከም፣ በቀን 30 ደቂቃ ፀሐይ መሞቅ። እነዚህ ነበሩ የእስር ቤቱ ሕጎች። ከደርግ ተፈጥሮ አንጻር ሕጎቹ ፍትሃዊ ናቸው ብዬ አምን ነበር። ሆኖም እኔ በነበርኩበት ወቅት አንዱም ሕግ አልተፈጸመም። ጭራሽ ክልክል ነው ያልተባለ ነገር ተከልክሏል። ለምሳሌ ምግብና ውሃ ክልክል ነበር። ሕጉን ያወጣው ሻምበል ብርሃኑ ከበደ ነበር አሉ። እዚያው እያለሁ የደርግ ጽህፈት ቤት የምርመራ ኃላፊ ነበር። የሚገርመው ከአንድ ዓመት በኋላ ሻምበሉ ራሱ እዛው እስር ቤት ታስሮ ነበር። አብሮት ታስሮ የነበረ አንድ ልጅ ነው የነገረኝ። ሻምበሉ ውሃ በጣም ጠምቶት ምን አለ ውሃ እንኳ እንደ ልብ ቢሰጡን ሲል ነበር አሉ። ጉድጓድ ስትቆፍር በጥልቀት አትቆፍር፣ ምናልባት አንተው ልትገባበት ትችላለህና እንዲል የሀበሻ ይሁን የፈረንጅ አባባል። ሻምበሉ ከደርግ የምርመራ ክፍል በተጨማሪ ራሱ ያቋቋመው ሌላ የምስጢር እስር ቤት ነበር አሉ። ምናልባት አሁን የደህንነቶች ግቢ የሚባለው ኮተቤ ሳትደርስ የሚገኘው የቀድሞው የራስ አስራተ ካሳ መኖሪያ ቤት ሳይሆን አይቀርም። በ1971 ዓመተ ምህረት እዚያ ወስደው በሽቦ አንቀው ነው የገደሉት አሉ። እንደተወራው ሻምበሉ አባል የነበረበት የደርግ አጋር ድርጅት ወዝሊግ የሚባለው ነበር። እናም የድርጅቱ ተራ ስለደረሰ ዋና ዋናዎቹን መሪዎች በፕላስቲክ ገመድ እያነቁ ገደሏቸው ይባላል። ከሟቾቹ አንዱ ይኸው የደርግ የምርመራ ሹም ነበር። ምንድን ነው የምትነግረኝ? ደርግ እኮ እብዱሻ ማለት ነው። እብዱሻ መጀመሪያ ያከባቢውን ሰው ነው የሚነክሰው። ከዚያ ቀጥሎ ጎረቤቶቹን ይተናኮላል። በመጨረሻ የራሱን ገላ ይቦጭቃል። ደርግም በመጀመሪያ ንጉሱንና ባለስልጣኖቹን ያለ ፍርድ ገደለ። ከዚያ በኋላ አገር ምድሩን ቦጫጨቀ። በመጨረሻ ቀን ከሌሊት ሲዋጉና ሲያዋጉ የነበሩትን ምርጥ ጀነራሎቹን በላ። ራስን መቦጫጨቅ ማለት ይሄው ነው። ከፈለክም እብዱሻ ልትለው ትችላለህ። የደርግ አጋር ድርጅት አባላት ህይወታቸውን ያጡት ይህን የደርግ ተፈጥሮ ባለማወቃቸው ነበር። በታሰርኩ በማግስቱ ጧት 3 ሰዓት አካባቢ ሁለት ልጆች ተጠራን። ከኔ የበለጠ እግሩ የተጎዳ ስለነበር እሱን ያቅሜን ያህል ደግፌው ባንድ ወታደር ታጅበን ወደ ምርመራ ክፍል ሄድ። እኔን መሰለ ሲወስድን ያኛውን ልጅ ደግሞ ካሳውን ተረከበው። ዶማው መሰለ ቢሮ ውስጥ ጉብ ብሏል። ቀደም ብሎ ስሜን አድራሻዬን ወዘተ የመዘገበበትን ወረቀት እያነበበ ነበር የደረስኩት። አጠገቡ የተያዘብኝ የፓርቲያችን የዴሞክራሲያ ጋዜጦችና ምንነቷን ያላወቅኳት ወረቀት ተቀምጠዋል። የታሰርኩለት የቢሮው ጠረጴዛ ስር የወረወርኩት የፓርቲው ፋይሎች ተገኝቶ ሊሆን ይችላል ብዬ በመስጋት ፋይን ያማተርኩ። ፊት ለፊት የሚታይ ነገር አልነበረም። ክፍሉና ጠረጴዛው እንደ ትላንቱ አልነበረም። ወረቀቶች በስርዓት ተስተካክለው ተቀምጠዋል። በወለሉ ላይ ተዝረክርከው የነበሩ ሌሎች ፋይሎችና ወረቀቶችም እንደዚሁ ተሰብስበዋል። ምናልባት የጽዳት ሰራተኞች በጧት ገብተው ቢሮውን አጽድተውታል ብዬ ገመትኩ። ይህ ከሆነ ደግሞ አምልጫለሁ ማለት ነው። ያም ሆኖ መሰለ ወረቀቶቹን ቢያገኛቸውም እጅ ከፍንጭ ስላልያዘኝ አላምንለትም ነበር። እሺ አሰብክበት አለኝ መሰለ ትንሽ ቆይቶ። ምኑን? አሁንም አታምንም? አለና ሁለቱን የኛም ጋዜጦች ባንድ እጁ ያችን በእጅ የተጻፈች ወረቀት ደግሞ በሌላኛው እጁ ከፍ አድርጎ አንተን ለመግደል እነዚህ ማስረጃዎች ይበቃሉ አለኝ። በማስረጃ የሚገድል ይመስል መልስ አልሰጠሁትም። የአባነትህን የሚያውቅ ሰው ከማምጣቴ በፊት ብትነግረኝ ይሻላል። ከዚያ በኋላ ብታምን እንኳ አልለቅህም፣ እገልሃለሁ አለኝ። ቡትቶ ገራፊ ሞትን ከልቤ እንደምፈልገው ማን በገነገረው። ከጋዜጣዎቹ በተጨማሪ የያዛት ቁራጭ ወረቀት ከመታወቂያ ወረቀቴ ጋር ከኪሴ ያገኟት አይደለችም። ከአንዱ ጋዜጣ መሃል ተሰክታ የተገኘች መሰለችኝ። ምንነቷን አላወቅኩም። እንዴት ከጋዜጣው ጋር እንደተቀላቀለችም በጭራሽ አላውቅም። እንደ ማስረጃ የያዛት ቁም ነገር ይኖራት ይሆናል የሚል ስጋት ገባኝ። ስለዚህ የምነግረው ነገር በግምትም ቢሆን እሷን ከግንዛቤ ውስጥ በመክተት ሊሆን እንደሚገባ አሰብኩ። የኢህአፓንና የሌሎች ድርጅቶችን ጋዜጣ ከማንበብ ውጭ ምንም የማውቀው ነገር የለም ካልኩት በኋላ ይልቅ እናቴ በጭንቀት እንዳትሞት እዚህ መሆኔን ስልክ ደውለህ ንገርልኝ አልኩት። ትምህርት ቤት የምሰራውን ድራማ ቢጤ ለመሞከርና አቅጣጫውንም ለማሳት ነበር። ከት ብሎ ሳቀ። አንድ 3 ደቂቃ ሳይስቅ አልቀረም። ለእናቴ ልንገርልህ? እሺ ማሙሽዬ እነግርልሃለሁ አለኝ። ሳቁን ሲጨርስ ደግሞ እናትህ አፈር ትብላ፣ አይደለም እዚህ መታሰርህንም ሞትህንም እንኳ እናትህ አሰማም ሲለኝ ድራማውን በመቀጠል እንደ ሕፃን ልጅ ለማልቀስ ፈልጌ ነበር። እምባዬ አልመጣለኝ። በእናትህ በገብርኤል ደውልልኝ በማለት ልመና ቢጤ ሌላ ሙከራ አደረኩ። ሙሉ በሙሉ ባይሳካልኝም የጥርጣሬ መንፈሱን ትንሽ ለዘብ ሳላደርገው አልቀረውም። ስንተኛ ክፍል ነህ ሲለኝ አስረኛ አልኩት። ተማራለህ ሲለኝ ደግሞ ዋሽቼ አዎ አልኩ። ምን አገባው? እድሜ ሲጠይቀኝም ላቅማዳም አልደረስኩም ለማለት 17 አልኩት። ለነገሩ እሱ 7 አመት ቢሆነኝ እንኳን አይለቀኝም። ድከም ሲለኝ ነው። በመጨረሻ ምን ተወርሶባችኋል አይነት ጥያቄ ሲጠይቀኝ አባቴ ሹፌር ነው አልኩት። ያልጠየቀኝን መመለሴን ልብ አላለውም። ትንሽ ትኩር ብሎ አየኝና አሁን አታድክመኝ፣ የኢሃፓን የቦሌንና የአካባቢውን መዋቅር አባላቱን ከነስማቸውና አድራሻቸው ቁጭ አርጋት አለና ባዶ ወረቀትና እስክሪፕቶ ሰጥቶኝ ክፍሉን ለቆ ወጣ። ይሄ ዝተት የሰው ዝተት ይቀልዳል። 2 አመት ቆይቼም ስማቸውን የማላውቀውን የኛን ልጆች ስም ይጠይቀኛል። ቡትቶ የሰው ቡትቶ ደሞ እናትክን ይላል ባለጌ። ይሄኔ ያ የደርጎቹ ቁንጮ ጌታው እናትክን ሲል ሰምቶት ይሆናል። በእግዚአብሔር በቃ ትንሳኤ፣ በእግዚአብሔር የምስቅበት አንጀት የለኝም። ቁም ነገሩ ላይ አተኩር። እውነቴን እኮ ነው። የኛን ልጆች ስም ከናድራሻቸው ጻፍ ይለኛል እንዴ? ለማንኛውም አንድ ነገር ብልጭ አለልኝ። የድርጅታችንን አሰራር የሚያውቅ የተያዘ አባል ወይም አንጃ የጠቆመብኝ ከሆነ በምንም አይነት የአባላት ስምና አድራሻ ያውቃል ብሎ ሊነግረው እንደማይችል ገባኝ። ምክንያቱም አሰራራችንን ያንን ለማወቅ አያስችልም መሰለ። የኛን አሰራር ወይ አያውቅም ወይ ፍርሃት ሊለቅብኝ ፈልጓል። ስለዚህ በዚያ ተጽናናው። በመሃል ተመልሶ መጣ። የሰጠኝ ወረቀት ባዶ ነው። ስክሪፕቶውንም ከተቀመጠበት አላነሳሁትም። ወንበሩ ላይ ሳይቀመጥ በጥፊና በቦክስ አጣደፈኝ። ቀድሞውንም አካሌ ደቋል፣ ራብም አድክሞኛል። እግሬን እንደ ውጋት ይጠዘጥዘኛል። ሆን ብዬ መሬት ላይ ወድቄ ለጣልኩ። አንድ ሁለቴ ረግጦኝ እንድነሳ አዘዘኝ። ከዚያም እያዳፋ መግረፊያው ክፍል ወሰደኝ። እንደተለመደው በወፌላ ላይ አስልጥ አስሮኝና እንደ ዶሮ አንጠልጥሎ ጥሎኝ ወጣ። 5 ደቂቃ አካባቢ ቆይቶ የኮቴ ድምፅ ሰማሁ። ገራፊው ነበር። ኢሃፓና አህያ ዱላ ይወዳል። አሁንም አልበቃሽም ማለት ነው? እረ እኔ ምንም አላውቅም። በእናትህ በአባትህ ጋሼ ታወጣለህ? ምኑን ነው እያልከኝ ነው? አለና ያን የጠነባ ጨርቃፊ ውስጥ ቀርቅሮ ግርፊያውን ጀመረ። የመሃል የውስጥ እግሬ ላይ እያነጣጠረ ይቀጠቅጠኝ ገባ። ሞት እንዴት ይናፍቃል! የሰው ልጅ ምን ያህል ጠንካራ ነው! መጠን የሌለው ስቃይ ለምን ሕይወትን ማጥፋት እንደማይችል እስካሁን ይገርመኛል። እጁን ሲደግመው ጨርቁን ካፌ ያወጣና እስ ይለኛል። ከማንበብ ውጭ እኔ ኢሃፓ አይደለሁም ስለው መልሶ ጨርቁን ይጎስርብኛል። እንደገና እህስ ሲለኝ እረ እኔ ኢሃፓም ይባል አላውቅም። ከ30 ደቂቃ በላይ ሳይቀጠቅጠኝ አይቀርም። ድንገት በሩ ተከፈተ መሰለ ነበር። ሌላ አናርኪስት መጥቷል፣ እሱን ከሰዓት ታሳይልኛለህ። በነገራችን ላይ አወጣ ብሎ ግራፊየን ጠየቀው። አንብቤ ያለው ብቻ ነው የሚለው ሲለው መልስ ሳይሰጠው ጥሎን ወጣ። ከተንጠለጠልኩበት አውርዶ ፈታኝና ቅደም አለኝ። እንዴት አድርጌ ልንቀሳቀስ? አንዴ በርግጫ ሲለኝ እንደምንም ተንደፋድፌ ተነሳው። ከዚያ የሲኦል ቤተ ሙከራ ለማምለጥ እያነከስኩ ባሳር ወደ በሩ ስጠጋ መሬት ላይ የነበረ አንድ ጉማጅ አጠና አላሳልፍ አለኝ። ቀስ ብዬ በግሬ ገፋ አድርጌ ለማለፍ ስሞክር እርገጣው አለኝ። ግራ ገብቶኝ ቀና ብያየውትና እንደምንም ብዬ እግሬን አንስቼ እንጨቱ ላይ አሳረፍኩት። መስማሩ ላይ ብሎ አንባረቀብኝ። ልብ ያላልኩት አጣናው ጫፍ ላይ የተመጣ አንድ መስማር ጫፉ ሾልኮ ወጥቷል። እርገጣው የሚለኝ ያንን ነበር። የሚቀልድ መስሎኝ ተራምጄ ለመሄድ ሞከር። እርገጣው እኮ ነው ምልህ ብሎ እንደገና ጮኸብኝ። የራሱን የገራፊውን እጅ ያዝ አድርጌ እግሬን ምስማሩ ላይ ቀስ ብዬ አስቀመጥኩት። በፍጹም ባልጠረጠርኩበት ሁኔታ ከላይ እግሬን ረገጠኝ። ምስማሩ ጨቅ ብሎ መሃል እግሬ ውስጥ ሲገባ ተሰማኝ። ከእግር ጥፍሬ እስከ ፀጉሬ ልገልጸው የማልችለው ህመም ሲሰማኝ እየጮህ መሬት ላይ ወደቅኩ። ጎንበስ ብሎ እግሬን በእግሩ ተጭኖ በእጁ አጠናውን በመመንጨቅ ምስማሩን አላቀቀልኝ። ፈገግ ብሎ ቆሞ ያየኛል። ተነስና ውጣ ሲለኝ ከየት የመጣ ቅም እንደሆነ ሳላቀው ብድግ ብዬ ያን የጭራቆች ክፍል ለቅቄ ወጣው። ፊታቸው ያባበጠ ሁለት ልጆች በካቴና ታስረው ኮሪደር ላይ ቆመዋል። እዛው ኮሪደሩ ጋር እስረኛ ለማመላለስ ቆሞ የነበረ ወታደር ወደ እስር ቤት ይዞኝ እንዲሄድ ተደረገ። አይደረስ የለም በመከራ እያነከስኩ ያንን ኮረኮንች መንገድ ጨርሼ ከእስር ጓዶቼ ጋር ተቀላቀልኩ። እግሬ ውስጥ የተመሰገው ምስማር ቢነቀልም ደም አልወጣኝም። እነ ሰለሞን ደም እንዲወጣ እግሬን በጎንና በጎን እየተጫኑ ደጋግመው ሞከሩ። ህመሙን መቋቋም ስላቃተኝ እንዲተዉ ለምኜ አስተውኳቸው። መሰለ እንደፎከረው ከሰዓት በኋላ አላስጠራኝም። አዝኖልኝ ወይም ረስቶኝ ሳይሆን በርካታ ልጆች እየታሰሩ በመምጣታቸው ነበር። ሙሉውን ቀን ዘመቻ ላይ የሆኑ ይመስል የግርፊያ ወከባ ላይ ናቸው። በደርግ ጽፈት ቤት የአንድ ሳምንት ቆይታዬ ብዙ አይቻለሁ። የታሳሪዎች ጽናትና ወደር የሌለው የዓላማ ፍቅር ለማመን ያስቸግራል። እኔ ከመታሰሬ ከወራት በፊት አንድ የሀፓ ልጅ ሽንት ቤት ጉድጓድ ውስጥ ራሱን ከቶ ሞቷል። ሌላው ጀግና ደግሞ ከምርመራ ክፍል ሲመለስ ቁራጭ መስታወት ሲያገኝ ያደናቀፈው መስሎ ይወድቅና በእጁ ጨብጦ እስር ቤት ይገባል። ምሽት ላይ የእጁን የደም ስር ገዝግዞ ይቆርጥና ጋደም ይላል። ከዚያ ደሙ ፈሶ አልቆ ለሰላለሙ አሸለበ። ምሽት ላይ ሊገደሉ ሲወሰዱ መፈክር እያሰሙና እየተሳደቡ የሚሄዱ ልጆች ማየት ብርቅ አልነበረም። በእነዚያ ጨካኞች እጅ ውስጥ ሆነው ለሞት ሲወስዷቸው ድል ያፓ እያሉ ሲሄዱ በአይኔ በብረቱ አይቻለሁ። አንድ በእድሜው ገፋ ያለ የኛ ሰው ነበር። በጣም ተገርፏል። የሚልፈሰፈስ ልጅ ሲያይ ከማበረታታት ይልቅ ይቆጣል። ተነስ፣ ተንቀሳቀስ፣ ብርታት የሚመነጨው ከውስጥ ነው፣ ሐሞትህን አታፍስስ እያለ ይቆጣል። የሚገርም ሰው ነው። ከበላዮቻችን አንዱ ሊሆን እንደሚችል ገምተናል። ሊገሉት የወሰዱት ምሽት ፊቱን ወደ እኛ ዞረና አየን። ግራ እጁን ወደ ላይ አንስቶ አይዟችሁ ልጆች አለንና ሌላ ተጨማሪ ነገር ለመናገር ፈልጎ ሳይናገረው ቀረ። ምን አስቦ ይሆን? ይህን ሁሉ አይቼና ሰምቼ ስለነበር የአባነቴ ከቀድሞው በበለጠ ኮርቻለሁ። ይህ የኩራት መንፈሴ እስካሁንም አልጠፋም፣ ወደፊትም አይጠፋም። ከጥቂት ቀን በኋላ እያነከስኩም ቢሆን ከኔ በላይ የተጎዱትን መርዳት ጀመርኩ። በተለይ አዲስ ተደብድበው የሚመጡትን ማበረታታት የኔና የሰለሞን ዋነኛ ተግባር ነበር። የወታደሮች ትርፍራፊ እንደ ውሻ ወለል ላይ እየተበተነልን ለቅመን እንበላለን። እጃቸው ለተጎዳ ልጆች እናጎርሳለን። ተገርፈው የመጡት ወለሉ ላይ ዱብ ዱብ እንዲሉ እናበረታታለን። በዚያ መብራት በሌለው ጨለማ ቤት ውስጥ ታጉረን ሰነበት። አንድ ቀን ምሽት ላይ አምስት የሚሆኑ ልጆች መጡ። ይህ ሁኔታ ብዙም የተለመደ አይደለም። ብዙ ጊዜ ምሽት ላይ ለመግደል ይወስዳሉ እንጂ እስረኛ አያመጡም ነበር። አምስቱም ልጆች ክፉኛ ተቀጥቅጠዋል። ገና ክፍል ውስጥ እንዳስገቧቸው በሩ አካባቢ እንዲቀመጡና አንድም ነገር ትንፍሽ እንዳይሉ ጭራቁ ካሳውን አስጠነቀቃቸው። ወደኛ ዞሮም ትንፍሽ እንዳንል አስፈራርቶን ሄደ። ልጆቹ ከበሩ ጀምረው በተርታ ግርግዳ ተደግፈው ነበር የተቀመጡት። የመጨረሻው ልጅ የተቀመጠው ከኔም ብዙም ሳይርቅ ነበር። ከየት እንደመጡ ለመጠየቅ በጣም ብጓጓም መድፈር አልቻልኩም። እርስ በርሳቸው ቀስ እያሉ ቢያወሩም እኛን ለማናገር እነሱም አልፈለጉም። በግምት 3 ሰዓት አካባቢ ሲሆን አብዛኞቻችን ባለንበት እንቅልፍ ወሰደን። በጣም ከተጎዱ ልጆች በስተቀር በተለምዶ ሁሉም እስረኛ በጊዜ እንቅልፍ ይወስደዋል። የዚያኑ ምሽት 5 ሰዓት አካባቢ ሳይሆን አይቀርም በሩ ሲከፈት ሁላችንም ነቃን። ከበሩ ውጭ የነበረውም የመብራት ብርሃን ቢገባም በቂ አልነበረም። ነፍሰ ገዳዮቹ ካሳሁን መሰለና እኔን የገረፈኝ ሌሎች ወታደሮችንና ሲቪል የለበሱ ሰዎችን አስከትለው ባትሪ ይዘው ገቡ። ሁላችንም ከተኛንበት ነቅተን ኩርምት ብለን ቁጫል። መጀመሪያ መሰለ ወደ አምስቱ ልጆች ላይ ባትሪ ካበራ በኋላ የጠፋበት ሰው ያለ ይመስል ወደ ሌሎቻችንም ላይ እያበራ ተመለከተን። ከዚያም በሩ አጠገብ ተቀምጦ የነበረውን ልጅ ስሙን ጠየቀው። ሲነግረው ከበር ውጭ ለቆሙት ገዳዮች ተቀበሉ ብሎ ልጁን አስወጣው። ከዚያ በኋላ ቀሪዎቹን ልጆች ተራ በተራ አይናቸው ላይ ባትሪውን እያበራ በተመሳሳይ ሁኔታ ስማቸውን እየጠየቀ ወረቀት ላይ ምልክት እያደረገ አስወጣቸው። በመጨረሻ ወደ ውጭ ለመውጣት አሰበና መለስ ብሎ የባትሪውን ብርሃን እኔ ፊት ላይ ለቀቀው። አይኔን በእጄ ከልዬ አየሁት። የመጨረሻው ልጅ የተቀመጠበት አጠገብ ስለነበር አይቶኝ ነው። ውጣ አለኝ በጣም ጮሆ። እኔ ግን አልተንቀሳቀስኩም። ምናልባት ድንጋጤ ይመስለኛል። በዚያ ሌሊት ውጣ ማለት ምን ሊሆን እንደሚችል የሚጠፋው የለም። የባትሪውን ብርሃን በእጄ መከለሌን ትቼ የመሰለን አይን ለማየት ሞከርኩ። ትኩር ብሎ ሲያይኝ እንደ መሳቅ አርጎኝ ፈገግ አልኩ። ትስቃለህ እንዴ ሲለኝ መልስ አልሰጠሁትም። አንተን እኮ ነው ምልህ፣ ውጣ እኮ ነው ምልህ። ምንም አልተንቀሳቀስኩም። ከነምጸት ፈገግታዬ አተኩሬ ማየቴን ቀጠልኩ። በል እንደ ሳክ ኖር ብሎ የቆሰለውን እግሬን ረግጦኝ ክፍሉን ለቆ ወጣ። ምንድን ነው የምታወራኝ? እውነት ሊገልህ ፈልጎ ነበር? ሊገልኝ ፈልጎ ይሁን ወይም ሊያስፈራራኝ አላውቅም። ውጣ ሲለኝም ዝም ብዬ ለምን እንደ ተቀመጥ እስከ ዛሬም አላውቅ። ለምን የግርምት ፈገግታ እንዳሳየሁትም አላውቅም። ምናልባት በድንጋጤ ደርቄም ሊሆን ይችላል። ልጆቹን ይዘው ከወጡ በኋላ የመቃብር አካባቢ ያህል ክፍሉ በዝምታ ተዋጠ። እነዚያ ከከብት ጉረኖ ለእርድ እንደሚወሰዱ በጎች እየተጎተቱ የተወሰዱ ልጆች እስከ መቼም ቢሆን ከአእምሮዬ አይጠፉም። አሁንም ይታዩኛል። በአንድ ጊዜ ከአንድ ቦታ እንደያዟቸው ገምተናል። ይዘዋቸው ከወጡ በኋላ ምንም አይነት የመኪና ድምፅም ሆነ የጥይት ጩኸት አልሰማንም። እዚያው በሽቦ አንቀው ሳይገሏቸው አይቀርም። ብዙ ቆይተን ነፍሳችን ተመለሰ። ቀስ በቀስም በእኔ ጉዳይ ላይ እስረኞች ሐሳብ መስጠት ጀመሩ። ግማሹ ሰክሮ ስለነበር ሊገልህ ፈልጎ ነበር ሲለኝ፣ ሌላው ደግሞ መግደል ከፈለገው ማን ይከለክለው ነበር? ሲያስፈራራህ ነው አሉኝ። ያባ ይመስላል እያሉ መንገድ ላይ መግደል እየተጠናወታቸው እኔን የተጠቆመብኝን ለመግደል ለምን ያመነታሉ? ውጣ ያለኝ ለማስፈራራት ቢሆንም እንኳን ሐሳቡ እንዴት መጣለት? ለነገሩ ሁሉም ተጠተው እንደነበራው ካናል ጨካኝ ሰብእና ሲደመር አልኮል ሲደመር ጠመንጃ ውጤቱ ምን ሊሆን እንደሚችል መገመት አይከብድም። ከዚያ መጨረሻ እንዴት ሆነ? መጨረሻይማ አልሞትኩም። አንድ ቀን ከቀኑ 5 ሰዓት አካባቢ መስለኛል ወደ መሰለ ቢሮ ተጠራው። የግሬና የሰውነቴ ህመም በጣም ቀደድ ቢለኝም እያነከስኩ ነበር። የቀኙ የውስጥ እግሬ ውሃ እንዳዘለ ነው። የምስማሩ ስሜት አልለቀቀኝም። የእግር ጥፍሮቼ ደም አዝለው እንደተቆጡ ነው። ያም ሆኖ ለሶስተኛ ግርፋት ራሴን አዘጋጅቼ ነበር። በእነዚያ ጥቂት ቀናት ይህ ነው የማይባል ጽናት ከኛ ልጆች ተምሬያለሁ። ለምርመራ ስጠራ ፍርሃት ቢይዘኝም ለራሴ የገባሁትን ቃል ግን አልሻርኩትም። ይበጣጠሰኛል እንጂ ጓደኞቼን ለጭራቆች አሳልፌ አልሰጥም። የምርመራ ቢሮዎቹ ኮሪደር ውስጥ እየገባን እያለ አንድ ሙሉ የወታደር ልብስ የለበሰና ጎኑ ላይ ሽጉጥ የታጠቀ ሰው ወደ ኮሪደሩ መውጫ መጣ። እየተጠገኝ ሲመጣ አይኔን ማመን አልቻልኩም። የአካባቢው ሰው ሻምበል ባሻ ነበር። ትዝ ይልሃል አይደል? ቀደም ብዬ የነገርኩህ የሰፈሬ ባሻ ነው። ሰፈር ውስጥ የኢሃፓ ጋዜጦች ሲወድቅብኝ አይቶ ዝም ብሎ ያሳለፈኝ ነው። በተደጋጋሚም መንገድ ላይ አይቶኝ አንቲ አባ አውቄብሃለሁ በሚል አስተያየት አልፎኝ ሄዷል። ዛሬም እንደገና በኢሃፓነት ተይዤ አገኘኝ። ምን አይነት ግጥምጥሞች ነው? የሚገርም ግጥምጥሞች ነበር። ባሻ ሽጉጡን ጎኑ ላይ ሸጥ አድርጎ ግርማ ሞገስ በተላበሰ እርምጃ ነበር የሚራመደው። አተኩሮ አየኝ። እኔም አየሁት። ተዋወቅ። ምን ሊል ነው ብዬ በማስብበት ቅጽበት ፊቱን አዝሮ ማዶ ማዶውን እያየ አልፎኝ ሄደ። አጅቦኝ ይሄድ የነበረው ወታደር የሁለታችንንም ሁኔታ አላጤነውም። በተለይ የባሻ ድንግጥ ማለትና የፊቱ መቀያየር ላላፊ አግዳሚው ሳይቀር ግልጽ ነበር። ሆኖም ልብ ብሎ ያየው የለም። ባሻ ለሁለተኛ ጊዜ ምህረት ያደርግልኝ ይሆን? በጎን ሂዶ ለመርማሪ የሀፓነቴን ይነግረው ይሆን? ምክንያቱም ባላውቅም ደመ ነፍሴን ሳዳምጠው የሚያጋልጠኝ አልመስልህ አለኝ። አልፎይ ሲሄድ አስተያየቱ አላውቅህም አታውቀኝም የሚል መሰለኝ። መሰለ ቢሮ እስክደርስ የማስበው ስለ ባሻ ነበር። አጅቦኝ ይሄድ የነበረው ወታደር ምርመራ ክፍል ውስጥ አስገብቶ ሲያስቀምጠኝ ነበር ከሐሳቤ የነቃሁት። በነገራችን ላይ ሻምበል ባሻ ደርግ ውስጥ ሰርጎ የገባ ኢህአፓ አልነበረም። በመጀመሪያው ቀን ያልያዘኝ ከፈለገም ያልገደለኝ አብሮ ከኖረው የቀበሌ ህዝብ ጋር ደም መቃባት ስላልፈለገ ብቻ ይመስለኛል። ይህን ማሰብ ደግሞ ጥቂት ማመዛዘን ብቻ ይበቃል። ተጠንቀቁት ተብሎ ከላይ ቢላክልንም እኔ እስከ ተያዝኩ ድረስ ኢህአፓ ማስጠንቀቂያ እንኳ ልኮለት አያውቅም። በአካባቢያችን ምንም የሚታወቅ አደጋ ስላልደረሰ ማለት ነው። ታስሬ ከተፈታው በኋላ እገሌን አሳስሯል እገሌን ገሏል ሲባልም አልሰማውም። እዚህም ይመስለኛል ወያኔ ከገባ በኋላ ለብዙ ወራት የመንደራችን ሰው ሳይጠቆምበት የቀረው። ቆይቶ ግን ከሌላ አካባቢ በመጣ ጥቆማ ይመስለኛል ለእስር ተዳረገ። ከቀይ ሽብር ተከሳሾች መሃል አንዱ ሆነ። ሞት የተፈረደባቸውን የኢህአፓ አባላትና ሌሎች ሰዎችን በመረሸን እንደተከሰሰ ሰማው። በርካታ ዓመት ታስሮ በመጨረሻ ተፈታ። ብዙም ሳይቆይ በህመም ምክንያት አረፈ። እሺ፣ በእግዚአብሔር ወደ ርዕሳችን እንመለስ። መሰለ ምን አለህ? ገና እንደተቀመጠ እውነቱን እንድነግረው ላንዴና ለመጨረሻ ጊዜ አስጠንቅቆ ጥያቄና መልስ ጀመረ። ለሶስተኛ ጊዜ ቢገርፈኝ የተቆጣው ግሬ መቆራረጥ እንደሚጀምር ገምቻለሁ። ሆኖም ላንዴና ለመጨረሻ ጊዜ እውነቱን እንደማልነግረው ለራሴ ቃል ገብቼ ነበር። በዚህ መሰረት ጥያቄ መጠየቅ ጀመረ። እኔም ባጭሩ መልሳለሁ። ዘመቻ የማቀው ልጅ እንደነበር አዲስ አበባ በአጋጣሚ መንገድ ላይ ተገናኝተን የያፓ ጋዜጣ ይሰጠኝ እንደነበር ጥቂት ቆይቶ ሌላው ጓደኛው ጋር እንዳስተዋወቀኝና ከዚያ ወዲያ አግኝቼው እንደማላውቅ ጓደኛውም እንዲሁ ጋዜጣ ይሰጠኝ እንደነበር ከሁለት ልጆች ጋር እንዳስተዋወቀኝ አድራሻቸውንም እንደማላውቅ ማርክሲዝም እናጥና እንዳሉኝ በሳምንት አንዴ እንደምንገናኝና የያፓን ጋዜጦች እንደሚሰጡኝ አንብቤ ሽንት ቤት እንደምከተው የዛን ዕለትም በአጋጣሚ አግኝቼው አንብብ ብሎ እንደሰጠኝ ነገርኩት። ሌሎች ስባትንኬ ነገሮችም ጠይቆኝ መልስ ሰጥቼዋለሁ። ሁሉንም የነገርኩት ቀድሜ አስቤ ሳይሆን እዛው እየፈጠርኩ ነበር። የነገርኩትን ሁሉ ቃል በቃል በሚመስል መልኩ ጽፎ ከጨረሰ በኋላ በማግስቱ ይመስለኛል አስፈረመኝ። መፈረም ማለት ከሞት ባያድንም ለጊዜውም ቢሆን ከግርፊያ መገላገል ነው። ለምርመራ አይጠሩህም። ባጭሩ ተገላግለሃል። ግን ጠቁሞ ያሳሰረህን ሰው አላወቀውም? እስካሁን ድረስ ማን እንዳሳሰረኝ አላውቅም። ጥርጣሬ ቢኖረኝም ማረጋገጫ የለኝም። ይልቅ ሚሊዮን ስለሚባል ልጅ ልንገርህ። ደርግ እስር ቤት በገባው በማግስቱ ይመስለኛል ሰለሞንን ማን እንዳስያዘው ጠየቅኩት። እንደማያውቅ ነገረኝ። በጨዋታ ጨዋታ በቅርቡ ልጆችን እያስያዘ ነው ስለሚባለው ስለ ሚሊዮን አነሳን። በአጋጣሚ ሚሊዮንን ሁለታችንም እናውቀዋለን። ለሰለሞን የሰፈሩ ልጅ ነው። እኔ ደግሞ የማውቀው ከዘመቻ በፊት እኛ ሰፈር በነበረው መሰረተ ክርስቶስ የፕሮቴስታንቶች ጸሎት ቤት ሲመጣ ነው። ሚሊዮን የእውነት አማኝ ይሁን አይሁን መለየት ያስቸግራል። ወንድሙ በአዲስ አበባ የታወቀ ዘማሪና ሰባኪ ነበር። በሱ ተጽዕኖ ይሁን በራሱ ተነሳሽነት ወደ ጸሎት ቤት አልፎ አልፎ ይመጣ ነበር። ያኔ ጸሎት ቤቱ ፊት ለፊት በነበረችው የከድር ሱቅ ደጃፍ ከሰፈር ጓደኞቼ ጋር ሆነን ድድ እናሰጣ ነበር። በዚህ ጊዜ አብዮቱ የተፋፋመበት ወቅት ስለነበር የሚበተኑ ወረቀቶችን መቀባበላችን ትዝ ይለኛል። ከዚያ ውጭ ግን ከሚሊዮን ጋር ምንም ግንኙነት አልነበረኝም። ቆይቶም ወደ ጸሎት ቤቱ መምጣት ስላቆመ እኔም ሰፈር ውስጥ መዋል ስለተው በስርዓት ሳንገናኝ አንድ ሁለት ዓመት ቆይተናል። የተወሰኑ ቀናት ግን መንገድ ላይ መገናኘታችን ትዝ ይለኛል። ከመታሰሪ ካንዱ ለት ወር በፊት ሚሊዮን የሚባል ልጅ የደርግ ተቋሚ ሆኖ የተወሰኑ ልጆችን ማሳሰሩን በድርጅታችን በኩል ሰማው። አባላት ሰውየው የበለጠ አደጋ ከማስከተሉ በፊት እርምጃ እንዲወሰድበት መወትወት ጀመሩ። አካባቢው የኔው ሪጅን ስለነበር ሚሊዮን ማን ነው ብዬ ስጠያይቅ እኔም ማውቀው የትሪው ሚሊዮን ሆኖ አገኘሁት። በወቅቱ ወደ ዋናው ፓርቲ መዋቅር ተዛውሬ ስለነበር የወጣት ክንፍ አካባቢ ብሰራም ዝርዝሩን ሳላውቅ ነበር የታሰርኩት። ከሰለሞን ጋር ስለ ሚሊዮን ስናነሳ እሱ ይሆን እንዴ ተቆመብኝ የሚል ሐሳብ መጣብኝ። ግን እንዴት? ለምን? የሚያውቀኝ ከሁለት ዓመት በፊት ማንም ወጣት እንደሚያደርገው ማን እንደሚበትናቸው የማይታወቁ የህቡ ወረቀቶችን ተቀያይረናል። ከዚያ ውጭ ምንም አላደረግን። ቁጭ ብለን እንኳ አውርተን አናውቅም እያልኩ አሰብኩ። ሰለሞን ራሱ ማን እንዳሳሰረው እርግጠኛ አልነበረም። ያም ሆኖ ሚሊዮን አሁን ቁጥራቸው የዘነጋውት ሌሎች አባላትንም እንዳሳሰረ የሰማነውን አወራን። ያወራነው የሰማነውን እንጂ ያረጋገጥነውን አልነበረም። ወሬያችን ለኔ አንድ ነገር ጠቅሞኛል። ሚሊዮን አትያዛቸው የሚባሉት ሰዎች የኛ ባላት መሆናቸውን አረጋግጦ ሳይሆን ሊሆኑ ይችላሉ ብሎ የሚጠረጥራቸው ነበር። ስለዚህ እኔንም በዚያው ስለጣ ሲዞኝ ይሆን ብዬ ራሴን ጠየቅኩ። ከዚህ በመነሳትም ደላምት ደሞ አሰብኩ። ሚሊዮን ያሳዘኝ ከሆነ መርማሪዎቼ ስለኔ ይሃባነት ሙሉ በሙሉ ማረጋገጫ የላቸው። ሲይዙኝ ወዳው ያልፈተሹኝም ለዚያ ሊሆን ይችላል። ነገሩ ሁሉ ግምት ብቻ ስለሆነብኝ ግምቴን ተውኩና አርፌ ታሰርኩ። እውነቱን ለመናገር እስከዛሬ ድረስ ያን ቀን ማን እንዳስያዘኝ አላውቅም። የሚሊዮንን መጨረሻ የሰማሁት ከእስር ቤት ከወጣሁ በኋላ ነው። ሚሊዮን ትልቅ ስህተት ሰራ። ልጆች ስለማሳሰሩ የተወራው ሁሉ እውነት ነበር። ያ ተጫዋችና ኮሚክ የሚባል ተግባቢ ሰው ለጓደኝነት የሚመረጥ ልጅ በልቡ ሰይጣን ገባ። ምንም ጉዳት ያላደረሱበትን ወጣቶች ኢህአፓ ሳይሆኑ አይቀሩም እያለ በመጠቆም ስራ ላይ ተሰማራ። ብዙም ሳይቆይ ኢህአፓ ልጆች አገኙት አሉ። ለጋር መብራቱ ጋር ቪክቶሪ ቡና ቤት ፊት ለፊት ገደሉት። በስመ አብ ወወልድ ወመንፈስ ቅዱስ። በልበል ወደ ዋናው ታሪክ ግባ። ሁለተኛ በመሃል እየገባሁ አላቋረጥህም። ሌላ የማወራልህ የደርግ እስር ቤት ታሪክ የለም፣ ይበቃሃል። በፈረምኩ በማግስቱ ይመስለኛል ወደ 10 የምንሆን እስረኞች በሽፍን መኪና አሳፍረው ወደ ማዕከላዊ እስር ቤት ወሰዱን። የዕለቱን ትረካ ጨረስ። ይህን ልብ ወለድ የሚመስል እውነተኛ ታሪክ ለመስማት የመጀመሪያው ሰው በመሆኔ ደስ ቢለኝም ታሪኩ የሰቆቃ ስለሆነ ደስታዬ ሙሉ አልነበረም። ይህ የጓደኛዬ የትንሣኤ የክፉ ዘመን ታሪክ ማብቂያ ይኖረው ይሆን? አይመስለኝም። ገና ዜናው ተነግሮ ያላለቀው የማዕከላዊ እስር ቤት ጉድ እንደሚኖር አልተጠራጠርኩም። ይህን እያሰብኩ ከትንሣኤ ጋር ተያይዘን ወጣን። እንደ ቀድሞው እየተሳሳቅን ሳይሆን ከመቆራረፍ ባልተናነሰ ዝምታ። በመጨረሻም ከ15 ቀን በኋላ ተቀጣጥረን ተለያየን። ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።